አቶ አክሊሉ በርግጥም ሳገር ጋር የተቆራኘው ህይወታችሁ ልጆቻችሁም የተገለጠ ይመስላል። ልጆቻችሁም ማንነት ተከስተ አድርገዋል። ገፋ አድርገን እንጨውታለን። ቤተሰባዊ ህይወቱን አኗኗር ዘይቤያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከአርባ አመታት በላይ
የስራ ህይወት የአገልግሎት ዘመን በኋላም
ጡረታ ወጥተውም ዛሬም
ስራውን ማቆም ጡረታ መውጣት ይፈልጉ አይመስሉም።
በእርግጥ አፍላ ጎረምሳ ነው የሚመስሉት ለሚመለከተው። ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቀሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁማቸዋል። በእንግሊዝኛው አይስ ፋውንዴሽን ይሰኛል። ህጻናትን ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ድርጅት ነው። አሁንም በትጋት ስራ ላይ ነው ያሉት። እንስኪያጫውቱን ስለ አይስ ፋውንዴሽን ስለጀመራችሁት ውጥን።
አይስ ፋውንዴሽን አይስ ማለት ኢምፓወሪንግ ያንግ ኢትዮጵያንስ ፎር ሰክሰስ ማለት ነው። ይሄ እኔ ጓደኛ ከወሊሶ ነው፣ እኔ ከአዲስ አበባ ነኝ። ለጆንሰን ኤንድ ጆንሰን ፋርማሲውቲካል ቫይስ ፕሬዚዳንት ሆኖ ብዙ ጊዜ አገልግሏል።
ዶክተር ሽፈራው
ገብረ ማርያም ይባላል። ስንነጋገር ሁልጊዜ ወሊሶን መርዳት አለብኝ ይላል። ከኛ ጋር በአሜሪካን ፊልድ ሰርቪስ አብረን ስለመጣን የብዙ ጊዜ ወደ 50 ዓመት ጓደኛዬ ነው እና አንድ ነገር ማድረግ አለብኝ ሲል እኔም አንድ ኦርጋናይዜሽን ፈጥሬ ለኢትዮጵያ ማድረግ አለብኝ ስንል እሱ አስቀድሞ ይህን አይስ ፋውንዴሽንን መሰረተ። ብዙ ጊዜ ደግሞ ከኔ ጋር መስራት ይፈልጋል እና ምንድን ነው አላማ ሲለኝ፣ አይ እኔ ኦርጋናይዜሽን ልፈጥር ነው ስል አብረን ለምን አንሰራም አለኝ። አይ ጥሩ፣ አንተ መርዳቴ ስለማይቀር አንድ ላይ ሆነን ጥሩ ነው ብለን አንድ ላይ ሆነን እያስፋፋ ነው ሄድን። አሁን ወደ 100 የሚሆኑ ሴቶች ልጆች ነው የምንረዳው። በተለይ ሴቶች ያው ሀገራችን እንደምታውቀው ብዙ እድል አይገጥማቸውም እና ትምህርታቸውን በተለይ በናቹራል ሳይንስ ወይም ስቴም በሚባለው ፕሮግራም ዘለቅ ብለው እዛው ተምረው ቢቻል ሀገራቸው እንዲረዱ እና በጣም ጥሩ ውጤት ያላቸውን ደግሞ ወደዚህ ሀገር ማስመጫ መንገድ ካለ እየፈለግን ተምረው ወደ ሀገራቸው ተመልሰው ሀገራቸውን የሚረዱ ሴቶች ልጆች ነው የምንረዳው። ወሊሶ ወደ 67 አሉን፣ አዲስ አበባ ወደ 25 አሉን። የዶክተር ሽፈራው ካምፓኒ ጆንሰን ኤንድ ጆንሰን በዚህ ላይ ላመሰግናቸው ፈልጋለሁ። ግማሽን ባጀት እነሱ ናቸው ዛሬ 3 አመት ድረስ ሌላውን እኛ እያዋጣን እናደርገው እና እነዚህን ወጣቶች በተለይ ሴቶች ራሳቸውን ረድተው ብዙ ቤተሰብ ይረዳሉ። ወንዶችም ብንረዳ ደስ ይለናል፣ ግን ለጊዜው በሴቶች ላይ ነው ያተኮር ነው።
ይህን ከዶክተር ሽፈራው ገብረ ማርያም ጋር የጀመራችሁትን ውጥን በተመለከተ በሌላ ውይይት ራሱን ችሎ ሁለታችሁንም እንግዶች አድርገን እንወያያለን። ከክንውኖቹ አንዱ በመሆኑ የጠቀስኩት፣ እስኪ ወደ ቤተሰባዊ ህይወቶ ደግሞ እንመልከት። እንዲህ ያለ በርካታ ለማህበረሰብ የሚጠቅሙ ስራዎች ሲሰራ በቤተሰብ ውስጥም ነው ያ የሚያድገው የሚያብበው የሚያቆጠቁጠው እና በልጆቻችሁም የታየ ይመስላል። ቅድም ልጆን አስተዋውቀዋል። የዚህ ፕሮግራማችንም እንግዳ ሆኖ በተደጋጋሚ ቀርቦ ያውቃል። እዚህ ሀገር ተወልዶ እዚህ ሀገር አድጎ አማርኛ ቀላጥፎ የሚናገር ኢትዮጵያ የተወለደ የሚመስል ነው ነቢያት አክሊሉ። ሌላ ከፍተኛ እውቅና ያላት ሴት ልጁ
ኮንግሬሽናል ብላክ ኮከስ ፋውንዴሽን በመባል የሚታወቀው በዩናይትድ ስቴትስ ምክር ቤት የጥቁር አሜሪካውያን ወይም የአፍሪካ አሜሪካውያን የምክር ቤት አባላት የሚገኙበት ተቋም ምክትል ፕሬዚዳንት በመሆንም በማገልገል ላይ ትገኛለች።
ልጆቹም ከኢትዮጵያ ጉዳይ አራቁም። እስኪ ይንገሩም ቤተሰባዊ ህይወቶ፣ የልጆች አስተዳደግ፣ ከኢትዮጵያ ጋር ያለ ቁርኝትን ደግሞ ያጫውቱም።
እንግዲህ እኛ በነበርንበት ጊዜ ቅድሜ እንደተናገርኩት ብዙ ኢትዮጵያውያን በክሊቭላንድ አካባቢ አልነበሩም። እኔና ባለቤቴ የተጋባ ነው። እኔም የ26 ዓመት እሷም ወደዛው ገደማ ልጆች ሆነን ነው የተጋባ ነው። ከዛ በኋላ እሷም ትምህርቷን ጨርሳ አካውንቲንግ ፋይናንስ ነበር ያጠናችው። አካውንቲንግ ፈርም እየሰራች እንዳለች እኔም ደግሞ ትምህርት ጨርሼ ለአንድ ኤሮስፔስ ካምፓኒ ክሊቭላንድ ኒማቲክ የሚባል ነበር ላንዲንግ ጊር የሚሰሩ እዛ እየሰራው እንዳለን የመጀመሪያ ልጃችን ተረገዘች። ከዛ እሷ ስትወለድ ቤተሰብ አስመጥተን የሚረዳን እንፈልግ ይሆናል ብለን ስናስብ ብዙ ጊዜ ስለፈጀ እሷ ስራዋን ትታ ባለቤቴ ዙፋን ትባላለች ለአስር አመት ቤት በመቀመጥ ልጆቹን በስነ ስርዓት አሳደገቻቸው።
ስራቸውን ግፍ አድርገው ትተው ለልጆቻቸው
ለአስር አመት እንደውም ከአስር አመት በኋላ ኮምፒውተር ምናምን ምቶ በጣም ጎበዝ ተማሪ ስለነበረች እንደገና ገብታ በአራት ነጥብ ተመርቃ እንደገና ከዛ በኋላ ነው ስራዋን የሰራችው። ከዛም በኋላ ለአካውንቲንግ ማናጀር ሆና ወደ 25 ዓመት ከሰራች በኋላ እንደገና ነርሲንግ ስኩል ገብታ አሁን ደግሞ ሬጅስተርድ ነርስ ሆና ታገለግላለች። ነገር ግን ልጆችን በምታሳድግበት ጊዜ እኔም ብዙ ሰራ ነበር እሷን በስለዋለች ኦቨር ታይም ሲሰጡኝ እሺ ነው ምለው
የተፈሳድ ጊዜዎችን ይሰራ
አዎ ወደ 7 አመት ያህል ወጣትነት ዘመኔ በሳምንት 7 ቀን ሰራ ነበር እሷ ግን ከዛ በኋላ ልጆቹን ወደ ትምህርት ቤት ሲሄዱ ለ12 አመት በየቀኑ ለሁለቱም ምሳቸውን ይዘው ሲሄዱ ኖት እየጻፈች ነበር የሚሄዱት በዚህ ምክንያት ምሳቸውን ሲበሉ ጓደኞቻቸው የናንተ እናት ዛሬ ምን አሉ ይላሉ እየተሰበሰቡ
ምን ነበር የሚጽፉላቸው
በቃ ትልቅ ሰው ምትወኝ ነሽ ሀገርም ምትረጂ ነሽ ጎበዝ ነሽ ማንንም ሰው ሞራልሽን እንዳጎዳ ምናም ያጠና
የማበረታቻ
ቃላት በየቀኑ እንዴት እንደሚመጣላት አላቀም እንወድሻለን እንደዚህ ስለሚባሉ ከባህሉም ጋራ ሰዎች ሲመጡ አብረን ከአውቆች ጋር እንዳገራችን ልጆች ሌላ ክፍል ምናምን እናናረግም እኩል ነው አብረው በስነ ስርዓት ያዳምጣሉ በዚህ ምክንያት የኢትዮጵያ ባህል ይወደዱት መጡና መጀመሪያ መና አሁን እዚህ ዳያስፖራ ፈንድ ውስጥ ኢትዮጵያን ያገለገለች ነው Congressional Black Caucus Foundation Vice President ነች አጃንክ ፕሮፌሰር ሆናም የበርክሊ ኤክስቴንሽን ትምህርት አስተምራለች በሳምንት 2 ቀን እና እሷ በጣም በጣም ስራዬ በዛባታል ግን ልጆች ሆነው ብዙ ጊዜ የምንሰጣቸው ምክሩ ብቻ ሳይሆን ከነገርናቸው ይልቅ የምንሰራውን ነው እኛ ናታችን አጥኑ ነቢያትም ቢሆን ኢትዮጵያን ይወዳል መጻፍ ስለ ኢትዮጵያ ሳነብ ነው ትምርተን መጀመሪያ ተማር ስንለው እንብያሉ መጨረሻ ላይ ነቢያት 6ኛ ክፍል ሲሆን ኢትዮጵያ መሄድ ፈልጋለሁ አለ ቀድሞ አጥንቶ ላራቶር በሰመር ሄደ ከዛ 8ኛ ክፍል አልፎ ወደ 9ኛ ሲሄድ እኔ ቆንቆን መደም መማር ፈልጋለሁ ኢትዮጵያ መሄድ ነው መፈልገው አለ በራሱ አትስደዱት መጥፎ ጊዜ ነው በሚባልበት ጊዜ ሰደድ ነው ባስሮርስት አማርኛውን በደንብ አቀላጥፎ መጣ አሁን ከኔ ይበልጣል
ግሩም አማርኛ ይናገራል ብቻ ሳይሆን ግጥም ይጽፋል
አዎ አገሩንም ይወዳል እና በቀና መንፈስ ነው ሁለቱም ተነገርናቸው ይልቅ እኛ የሰራነው አይተው ወደኛው መጡ ዘራይ በዛባቸው አልተውም ብንላቸው ሊተው አልቻሉ
መልካም
ቀደም እየጠቆም አድርጌ ያለው ከ40 አመታት በላይ የሙያ አገልግሎት በኋላ ጡረታ ወጥተው ነበር ተመልሰው ግን በቅርቡ ለገና እየሰሩ ነው በተለየ መንገድ በመህንድስና ነው የሰለጠኑት በሲቪል መህንድስና እና በሜካኒካል መህንድስና ተመርቀው ቀደም ብለው የተቀሰዋቸውን ድርጅቶች ለረጅም አመታት አገልግለዋል ከዚህ ሁሉ የሙያ ህይወት በኋላ ተመልሰው አላረፉም በርግጥ በጥሩ ሁኔታ ነው ያሉት አንዳንዴ 30ዎች ውስጥ ያለ ወጣት ልጅ ጋር አብረው ሲሄዱ እርሶ እኩል የሚመስሉበትን አጋጣሚ ተመልክቻለሁ ሰምቻለሁ ግን ይንገሩ እስኪ ጥረታ ከወጡም በኋላ ተመልሰው እየሰሩ ነው አሁን ደሞ የብዚህ ነው በጎ አድራጎት ስራ የሙሉ ጊዜ ስራው አድርገው እየሰሩ ነው ከወዳጆ ጋር
አዎ አሁን ዩናይትድ ቴክኖሎጂስ የሚባል ካምፓኒ ሆኗል በመጨረሻ ከክሊቭላንድ ማቲክ እየተገዛን እየተሸጠን ጉድሪጅ ላንዲንግ ጊር ከዛ ወደ ዩናይትድ ቴክኖሎጂ
ድርጅቱ ወደ ሌላጅ
እየተዛወረ አሁን ደግሞ ኮሎንስ ኤሮስፔስ ይባላል እና 41 አመት ከሰራው በኋላ ብዙ ወጣት ኢንጂነሮች ትሬን አደረኳቸው አሉ እንዳውም ያሁን አለቃዬ እኔ ራሴ
ያሰለጠናቸው
ያደረኩት ነው የ40 አመት ልጅ ነው እና እኛ በመነሰራበት ጊዜ ኮምፒውተር ሳይመጣ ነው እኛ ይሄንን ስራ ስንሰራ የነበረውና ምን እንደሆነ ከውስጥ ጀምሮ እናቀዋለን ምን ሰራው ያው ላንዲንግ ጊር ነው
አውሮፕላን እግር
ፋይተርስ ቦምበርስ እና ኮመርሻል ብዙውን ቦይንግ ኮመርሻል ኤርክራፍት እንሰራለን አሁንም ቢሆን F-35 እና ሌሎችንም ቢዮን ቦምበር C-17 ኤርክራፍት ብዙውን እንሰራለን እና በላንዲንግ ጊር ዲቪዥን ነበር እና እኛ እዛ ያለን እየሰራን ወጣቶች ቀጥራችሁ ሪታየር ከማድረጋችን በፊት አሰልጥኑን ስንላቸው ብዙ አልሰሙንም አለቆቻችን ከዛ ጊዜው ደረሰ አንድ ላይ የነበርነው ሰዎች ሪታየር አደረግን
ጡረታ ወጣችሁ
ጡረታ ወጣን ከዛ በኋላ እንደውም ጡረታ ወጣችሁ በሳምንት ተመለሱ ሲባል የካምፓኒው ህግ አይፈቅድም 6 ወር ጡረታ ውስጥ መቆየት አለብን
ተመልሶ በተለየ ሁኔታ ለመቀጠር
አዎ ከዛ ከ6 ወር በኋላ ባካቹ ተመለሰ ብሎ የድሮ አለቃዬ ተመልሷል እኔ ተመልሻለሁ አንድም ደግሞ ሌላ ዲዛይን ውስጥ የሚሰራም ሰው ተመልሷልና አሁን ትሬኒንጉንም እናረጋለን ደግሞ ሌሎቹ ሊሰሩ የማይፈልጉትን ወይም የማይችሉትን ለኛ ይሰጡናል በሳምንት 3 ቀን በራሳችን ስኬጁል እንሰራለንና በጣም ረፍት ሰጥቶኛል ምክንያቱም መስራት ሳይኖርብኝ በፍቃሬ ስለምሰራ ስለሆነ የስትሬሱ ምናምኑ የለም ምክንያቱም እኔ ሪፖርት የሚያደርጉ ሰዎች የሉም
እንደ ድሮ የሚከታተሏቸው ሰዎች
የሉም። ሚቲንግ ዚኑ ይህን ጻፉ ይህንን አርጉ አይሉንም። ሁሉ ነገር በኮምፒውተር ላይ ነው የሚደረገው። በዚህ አጋጣሚ በራሴ ፕሮግራም ስለምሰራ አንዳንድ ነገሮች ሲመጡ አሁን እዚህ ዋሽንግተን እንዳለው ታልሰራ እና እሱን ሁሉ አኮሞዴት ያደርጉልናል።
ከብዙ ጊዜ ያገልግሎት የተዋጣለት ስራ በኋላ ያን አይነት እድል ማግኘት እንደሚፈጠር መገመት ይቻላል።
አሁን ደግሞ ሁለተኛ አመቴን ጀመርኩ እንደገና ኮንትራቱን ስላደሱት። እንግዲህ የሰራን ለመኖር አንችልም፣ መኖርና መሞትም ስላለ ወደፊት ጠቅላላውን ስናቆም ደግሞ ያለንን ሌሎች ኦርጋናይዜሽን እየረዳን ህይወታችን እንኖራለን ብዬ አስባለሁ።
ደጋግሜ ለአድማጮች ገልጫለሁ፣ በልጅነት ሆነው በእርግጥ የሁለተኛ ደረጃ ተማሪ ሆነው የተማሪዎች ፕሬዚዳንት በነበሩበት ዘመን ነው የመጡት። ቀደም ብለው እንደገለጹልን በዚህ በዩናይት ስቴትስ ወደ 50 ዓመት የሚጠጋ ኖረዋል። ነገር ግን ከወጣት ጆጋ አብረው ቆመው ሌሎች እርሶን ታናሽ አድርገው ሲቆጥሩት በስራ አጋጣሚ ከአንድ ጊዜ በላይ ተመልክቻለሁ። በዚህ ሰዓት ተመልካቾቻችን የሚያዩት ወጣት ሰው ሊመስላቸው ይችላል። ምንድን ነው ሚስጥሩ?
ባለቤቴም ሁለታችንም ስፖርተኞች ነን። በምግብ አሰራሯ ጥሩ አድርጋ ነው የያዘችን። እኔም ለብዙ አመታት ሮጫለሁ፣ ብዙ መዳሊያዎች አግኝቻለሁ። ከ1970 ጀምሮ በተለይ በእኔ እድሜ አካባቢ ያሉት ከአንድ እስከ ሁለት እስከ ሶስተኛ እየወጣው
በውድድር ተሳትፈው
ወደ 40 የሚሆኑ መዳሊያዎች አሉኝ። መሮጥ መቻለንም ያወቅኩት እዚህ ሀገር ከመጣው በኋላ ነው። የኢትዮጵያ ደም ስላለኝ መሆን አለበት እና እሱ ይመስለኛል። እድሜን በተመለከተ ግን 68 ዓመቴ ነው። ግን ብዙ ሰዎች እንደሱ ነው ብሎ አይገምቱኝም።
ብዙ ጊዜ የሚገጥመው ግምት ምን አይነት ነው?
ወደ 50 ቤት ውስጥ ምናምን ነው። በተለይ አሜሪካኖቹ ግራ ይገባቸዋል፣ ስነግራቸው ይደነግጣሉ። እንዴት ሊሆን ይችላል ይላሉ። ምክንያቱም አሁንም እሮጣለሁ፣ ልጄንም እበልጠዋለሁ። እኔ ልጄ አንተን እንዴት ነው ሩጫ መበልጥ ስለው፣ አይ ልጅ ይሮጣል እንጂ አባቱን አይቀድምም ብሎ መለሰልኝ። እና ስፖርቱ ይመስለኛልና ቡና አልጠጣም፣ ብዙ መጠጥ አልኮል ብዙ አልጠጣም። መንፈሴ ጥሩ ቦታ ላይ ያለ ስለሚመስለኝ።
እስኪ ገራገሩን ገፋ አድርገን እንጫወት። ከሚታወቁባቸው አንዳንድ ነገሮች በተቀጠሩበት ቦታ እንደ አገሩ ባህል በሰዓቱ መገኘት ብቻ ሳይሆን ከሰዓቱ ብዙ ጊዜ ቀድመው ይሄዳሉ። የቤተሰብ አባላትንም ቀድመን እንሂድ ብለው ያስገድደው ቀጠሮ ካለዎት አያስችሎትም፣ ቶሎ አጣድፈው እንደሚያወጡ የሚናገሩት ያናገርኳቸው ቤተሰቦቹ። ቦታው ጋር ደርሳችሁ ግን በተለይ ደግሞ የኢትዮጵያውያን ዝግጅት ከሆነ እንደ ልማዳችን አይቀናንም፣ በሰዓት አይጀመሩም ብዙ ዝግጅቶች። እንዲያውም ኢትዮጵያ የሚደረጉ ዝግጅቶች ይሻላሉ እየተባለ ነው አንዳንድ ቦታ የሚታየው ህዝብ። እርሶ ታዲያ አዘጋጆቹ በሌሉበት ራሱ አዘጋጅ የሚሆኑባቸው አጋጣሚዎች እንደነበሩ ሰምቻለሁ። ሰርግ ሄዳችሁ ሳይጀመር ቦታው ሳይስተካከል ስራ ውስጥ የምትገቡበት ጊዜ አለ። እስኪ ያጫውቱን።
ይሄ በሰዓት የመገኘት ነገር አባቴ ቢዝነስማንም ስለነበሩ ጠበቃ እንደነበሩም ሰምቻለሁ።
ልጆ ነው ያረፉት እና ብዙ አያውቋቸውም።
አዎ አላቃቸውም። 11 ዓመቴ ነው ሲያርፉ እና ግን በሰዓት እንደሚገኙ ያውቃሉ። አዳሪ ትምህርት ቤት ስለነበርኩ በዚህ ሰዓት እንመጣለን ሲሉ በዛ ሰዓት ነው የሚመጡት። ሰው ሲጠብቁ ሰዓቱን እያዩ ነው፣ ካልመጣ ጥለው ነው የሚሄዱት። እና ያ አድሮብኛል ይመስለኛል ከልጅነቴ እና አሁንም በቃ ቤተሰብ ውስጥ አንድ ነገር ሲሆን ቤተሰቡም ካልተዘጋጀ ጥዬ ነው የሚሄደው፣ እናንተ በሌላ መኪና ነው ብዬ ነው የሚሄደው። ልክ ነው። ግን ይሄ የጠቀመኝ ምንድን ነው? አሁን ሲድን ከመሰረትን በኋላ መጀመሪያ በ1993 ኤቲካል ሶሳይቲ 16 ስትሪት ላይ ስናደርግ
እዚህ ዋሽንግተን ዲሲ
ውስጥ በሰዓቱ መጀመር አለብን፣ ምክንያቱም በሰዓቱ ካልጀመርን ኔክስት ይርም ያስቸግሩናል አለና አንድ 20 ሰው ብቻ ነበር የመጣው። በሰዓቱ ጀመርን፣ ምክንያቱም የዛን ቀን ደግሞ አንድ ሰባ ስለነበር አንዳንዶቹም የእኛም ጓደኞች እዛ ስለነበሩ በጊዜ አይመጡም እየተባለ ሲባል ግድ ለምን ጀምር አልኩኝ። ሁሉም ሰሙኝ፣ ጀመርን። አንዳንዶቹ ከአንድ ሰዓት በኋላ ሲመጡ እንደምነካችሁ ገና ሳንመጣ የጀመራችሁት? አይ እኛ በሰዓቱ ነው ለመጡት ሰዎች ምን ጀምረዋልን። አሁን ያ በየአመቱ እያስተማርን ሲድ እንደምታውቀው ሁሉ ብዙ ጊዜ አይተዋል። ትኬት እንኳን ኦንላይን ሲሸጥ 80%፣ 90% ነው ወዲያው የሚሸጠው። ሰው በሰዓት ይመጣል። ከመቀመጫው በላይ ሰው ስለማናስገባ ከሆቴሉ ጋር ድርድር ይኖረናል። አስቀድመን የተወሰነ ወንበሮች የዛን ቀን ይሰጡናል። ያ ካለፈ አናስገባ። ስለዚህ ሰው ተመልሶ ይሄዳል። ለምደው አሁን እንደው በሰዓቱ ነው።
ሌላ ቦታ እንደሚሆነው አይደለም
እንዳልከው ግን ከዛ በፊት አንዳንድ ቦታ ሰርግም ጋር ስንጠራ አስቀድሜ እየሄድኩኝ ልጄን ይዤ እሄዳለሁ እና ረበዛ ስንገፋ ላበላቦንን መጨረሻ መቀመጫ ሙሉ አጥተን ምን ኖርበት ግዜ አለና ግን አሁን ጥረታ ላይ ስላለው ያንን ባህል መልመድ አለብኝ ቀስ
ይያልኩ። አጥክሪሉ ከሙያ ህይወት ከሚደረግ በጎ አድራጎት እስከ ቤተሰባዊ ህይወት ድረስ አለፍ አለፍ ያን መልከት አድርገናል። ያደጉባትን ከተማን በል በልጅነት ሆነውና የመጡት ገና ሁለተኛ ደረጃ ተማሪ ሆነው እድሜውም የሚበልጠውን ጊዜ የኖርባት ከተማ አገሮንች ማለት ይቻላልና እስቲ ስለ ክሊቭላንድ ያጫውቱን። ክሊቭላንድ ቁጥራችሁ ዛሬም አነስተኛ የሚባል ኢትዮጵያውያን ያላችሁበት ቢሆንም በጣም መታየት ይችላልቻል በተለይ ባለፈው አመት በሰራችሁት ቀደም ብለን ባነሳ ነው የባህል ቤት ወይም የባህል ማዕከል በማቋቋማችሁና ሌሎች አገሮችን በመቀላቀላችሁ ልዩ ስፍራ የተሰጠው ተመልካቾቻችን በምስል እንዲመለከቱት እናደርጋለን። ምን ይመስል ነበር እናንተ ስትመጡ ክሊቭላንድ መጀመሪያ አካባቢ በኋላስ እንዴት ሆነ? ብዙ ጊዜ ያሳለፉባት ከተማ ምን ትመስላለች?
እኛ በመጣንበት ጊዜ በሰባዎቹ ተዚህ የሚለኝ ብዙ የአፍሪካ ተማሪዎች በየሳምንቱ እንገናኛለን። እያንዳንዱ አፍሪካዊ የሌላው አፍሪካዊ ስኬጁል ያውቃል።
ጥቂት ናችሁ?
ጥቂት ነን። አክሊሉ የት ነው ብትለው ኬንያዊ ይነግርሃል። ዚስ ዊኬንድ ወደ ቦሊንግሪን ሄደዋል ወይ ምናምን ይላል። እኛም እንደዚሁ ነው። ከኢራን ሪቮሉሽን ከ79 በኋላ ይመስለኛል። ከዛ በኋላ ምን እንደነካን አላውቅም። እስኪ ያል መለያየት መጣ። አፍሪካም የበዛ ሰው ቁጥር ሲመጣ ናይጄሪያዎችም ለብቻቸው ኢትዮጵያኖችም ሲበዛ ለብቻችን ይሆን ከቆየን በኋላ ግን ደግነቱ ምንድነው ከአሜሪካኖች ጋራ ጥሩ ግንኙነት አለ። ከክሊቭላንድ አንድ ሰዓት ሪክ ሃይ ስኩል ነው የተማርኩት። ከተማው ኦቨርሊን ቤተሰቦች ብዙዎች ሰዎች ስለማቅ ክሊቭላንድም ከሌሎች ያስተዋወቁን ከአሜሪካኖች ጋር ብዙ በቅርብ እንሰራለን። በዚህ ምክንያት የሰው ብዛት አይደለም የሚያስፈልገው ያሉ ሰዎች ጥሩ ነገር መስራት እንፈልጋለን የሚሉ ነው የሚያጋጥሙን እና አሁን በተለይ ቀደም እንደነገርኩ ዶክተር ካል ሮብሰን የሚባሉት ከማንኛውም ኢትዮጵያ በላይ ስለ ኢትዮጵያ የሚያስቡና ስለ ኢትዮጵያ ደህንነት ባለቤታቸውም ኢትዮጵያዊት ነች። ጣይቱ ሬስቶራንት ብለው የሚያቸው ወደ 27 አመት ምናም ሳልፋ አይቀርም። አሁን ዶክተር ሪኖልስ የሚባሉ ድሮ ኢትዮጵያ በጋምቤላ 17 አመት ሰርተው የመጡ አሁን አርፏል። ባለቤታቸው ልጆቻቸው ኢትዮጵያም የተወለዱ አሉ። እነሱ ጋር ሆነን ከሌሎች መሰል አስተሳሰብ ያላቸው ጥቂት ኢትዮጵያን ጋር ብዙ ነገር ለማድረግ ችለናል። ለምሳሌ ኢትዮጵያን ክሊቭላንድ ኮኔክሽን የሚባል በፊት የባለቤቴ ወንድም ፕሬዚዳንት ሆኖ ያገለገለበት በኋላ እኔ ፕሬዚዳንት የሆነበት አንድ ኦርጋናይዜሽን ፈጥረን በሱ ሁለት ጊዜ 40 ኮምፒውተር ወደ ኢትዮጵያ ልከናል። ኮምፒውተሮቹንም የሰጠን የኔ መስሪያ ቤት ያኔ ጉድሪጅ በኋላም ደግሞ ዩናይትድ ቴክኖሎጂስ የተባለው ዋይቱኬ ጊዜ
በ2000 ዓመተ ምህረት ኮምፒውተሮች ስራ ያቆማሉ ብዙ ብልሽት ይመጣል ተባለበት ጊዜ
ስለተባለ ኢትዮጵያ ደግሞ 7 ዓመት ተኩል ወደ ኋላ ስለሆነ እኛን ተቀማለን 2000 አልሞላም ብዬ ለቫይስ ፕሬዚዳንት መደም ብረርቶን ሚኒሊክ ሆል ፋውንዴሽን ታክስ ፍሪ በሚሆንና በነሱ በኩል አድርገን ለኢትዮጵያ ለዩኒቨርሲቲው ኔትወርክ ያገለግሉ ላከን። እና ይሄ ሁሉ መሳካት የሚችለው ያገሩ ሰው ጋር አብሮ በመሆን ነው። ለምሳሌ አንድ ጊዜ ለካትሪና ወደ 200 አልጋና 200 ብርድ ልብስ ልካለ። እነዛን አልጋዎች ያገኛቸው ከሚሊተሪ ወርልድ ዋር ጊዜ የተቀበሩ ሄርማቲካሊ ሲልድ የሆኑ አዳዲስ ነበሩ። ወደ ፈለጋዊት ሆስፒታል እንልካለን ያልነው ነበር። ሚሊተሪ ዲፖ አስቀምጠ ነው። እንደምታውቀው ካትሪና ስትመጣ ከአጠገባችን ያለችው አንዷ ፕሮፌሰር ቤልት ባላለች ሰዎች ስለተጀገሩ ይሄን አልጋ ለካትሪና መስጠት አለብን ብላ ወደዛ ሰደደ። ከዛ በፊት ግን ኢትዮጵያ እንልካለን ብለን ስንገናኝ ሰሜን ነው ደቡብ ነው የሚሄደው ምናምን ይላል። አንዳንዱ ኢትዮጵያ ይመጣና ተዚለኛል። አንድ ኤርትራዊ መጣና እኔ ሁሉን ነገር ከፍዬ ልውሰድ አለ። በቃ እዚሁ ከመቀር ውሰደው አልኩኝ። ሌሎች ደግሞ አይሆንም እንዴ ለኢትዮጵያ ያዘጋጀነው ነው ሲባል ያው ካትሪና ስትመጣ ስለካለ እንደዚህ አይነት ነገር አለ። ይሄን ሁሉ መስራት የሚቻለው ኢንፎርሜሽንም ማግኘት የሚቻለው ከሀገሩ ሰው ጋር
አብሮ
በመስራት ነው።
ይርካል አቶ አክሊሉ ድሜልክ ባበረከቱት አስተዋጽኦ ለከፍተኛ አውቅና በቅተው ያነጋጣሚ ተጠቅመን ነው ህይወትና ስራዎቻቸው ቤተሰባዊ ህይወቱን የሚመለከት ወግ ዲኖረን እድል ያገኘነው። ለጊዜው አመሰግናለሁ።
አመሰግናለሁ።
ታንክ ዩ።